ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በየዕለቱ በሶስት ሰዓት የሚያቀርበው ዝግጅት አሁን ጀምረዋል።
እዚህ ለመምጣትም የተለያየ ችግር እንደገጠማቸው ሲመጡም ከዚህ ደርሰው ሲመለሱም ሌላ ችግር ገጥማቸው እንደነበረ ይገልጸዋል እና በወቅቱ አመልክተው እንደነበረ ነው። እኛ ግን ያው ከደረሰን ከሁለት ወር ሶስት ወር ወዲህ ነው እንደደረሰን ሁኔታውን አጣርቶ ያው የሚመለከተው አካል ማኔጅመንቱ ምርማሪዎችም ሁሉንም የራሳዊ ያሰራው አለቤት አለው። እነዚህ ማጣራት አለብን ብሎ ወደ ቦታ የተንቀሳቀሱት
የሰብአዊ መብት ጉዳዮች ሊቀመንበር አቶ ብዙአየሁ ወንድሙን ድምፅ ነው የሰማ ነው። የሶማሌ ክልል ልዩ ፖሊስ ፈጸመው የተባለውን ግድያ አስመልክቶ ድርጅታቸው ሰሞኑን ይፋ ባደረገው አዲስ ሪፖርት ዙሪያ ለቀረበ ጥያቄ ከሰጡት መልስ የተወሰደ ነው። በምሽቱ ዘገባ ይኖረናል።
የዩናይትድ ስቴትስ ባለስልጣናት መንግስታቸውና ቻይና በአፍሪካ ሰላምና ልማት እንዲኖር ስለሚሹ በአህጉሪቱ ተባብረው እየሰሩ መሆናቸው ተዘገበ ይላል። በዚህም ላይ ዝርዝር ዘገባ ይኖረናል።
በወቅታዊ ርዕሶች ላይ የሚያተኩረው የሰጥ አገባ ክርክርና ለጥያቄው መልስ የሳምንቱ ቅንብሮች በሁለተኛው አጋማሽ ተካተዋል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ከዛሬ አርብ ጥቅምት 26 2008 ዝግጅታችን ጋር አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። ፕሮግራማችንን የሚመራልን ንጉሱ ታምሬ ነው። አሁን ወደ ምሽቱ የዓለም ዜናዎች እናልፋለን። ደርበን ደቡብ አፍሪቃ ውስጥ ሁለት ወር ባልሞላ ጊዜ ስድስት ኢትዮጵያውያን በባዕድ ወይም በመጤ ጥላቻ ላይ በተመሰረተ ተግባር አሰቃቂ የሆነ ግድያ እንደተፈጸመባቸው ተሰማ። በጥላቻው የተነሳ በኢትዮጵያውያኑ ላይ ከሚፈጸመው ድብደባና ዝርፊያ አልፎ በቁማቸው ቤንዚን ሰውነታቸው ላይ አርከፍክፎ እስከ ማቃጠል መድረሱን የአይን ምስክሮች ተናግረዋል። በግል የንግድ ስራ የሚተዳደረው ዮናስ ፍቅሩ ለቪኦኤ እንደገለጸው በዚሁ የመጤዎች ጥላቻ የተነሳ የተገደሉትን ኢትዮጵያውያን በአካባቢው በተቋቋመው መረዳጃ እድር አማካይነት አስከሬናቸው ወደ ኢትዮጵያ ተልኳል። አሁን በመጨረሻ በእሳት ተቃጥሎ የተገደለውን የ24 ዓመቱን የበየነ ሌሬቦን አስከሬን ለመላክም በዝግጅት ላይ እንደሆኑ አመልክቷል።
አዎ፣ በየነ ነው የ24 ዓመቱ። ነገ ነው የሚላከው፣ ሰኞ ነው የሚላከው። ሁለቱ ደግሞ ትናንት የተላኩ ናቸው። ዛሬ ማታ ነው ገና ኢትዮጵያ የሚገባው ራሱ አስከሬኑ።
ቤተሰብ ሰምቷል?
ሁሉ ሰምተዋል።
ስለ ሁኔታው እዛ ከሚገኙ ኢትዮጵያውያን ጋር የተደረገ ውይይት ከዜና በኋላ በዕለቱ አብይ ርዕስ የምናቀርበው ይሆናል። ጀርመን ኑረንበርግ ከተማ የሚኖሩ የኦሮሞ ብሔረሰብ ተወላጆች ዛሬ አርብ በከተማዋ ፓርላማ ደጃፍ ሰላማዊ ሰልፍ አካሂደዋል። ከሰልፉ ተሳታፊዎች መካከል አንዱ የሆኑት አቶ አብዲ ነጋሳ ለኦሮምኛ ክፍል ባልደረባችን ለጃለኔ ገመዳ እንደሚከተለው አስረድተዋታል።
እኛ አሁን የምንኖረው ኑረንበርግ የሚባል ቦታ ነው፣ ጀርመን ውስጥ ማለት ነው። ዛሬ ደግሞ ሰላማዊ ሰልፍ የወጣንበት ዋናው ጉዳይ ስለ አዲስ አበባ ማስተር ፕላን ነው። እሱም የኢትዮጵያ መንግስት ማስተር ፕላንን ሰበብ በማድረግ የኦሮሞን ወጣቶች ከዩኒቨርሲቲ እያወጣ የገደላቸው ነው። ሰላማዊ ሰልፍ ሲወጡ ደግሞ ያ ግድያና ያ እስር እንዲቆም ብለን ነው ዛሬ ሰላማዊ ሰልፍ ይወጣል።
ለፓርላማው በጽሁፍ ላቀረቡት አቤቱታ ወደፊት መልስ እንደሚሰጣቸው ባለስልጣናቱ ገልጸውልናል ብለዋል አቶ አብዲ። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሩሲያ ፕሬዝደንት ቭላዲሚር ፑቲን የሀገራቸው የንግድ አውሮፕላኖች ወደ ግብጽ መብረር እንዲያቆሙ አዘዙ። ፕሬዝደንቱ በረራዎቹ በሙሉ እንዲቋረጡ ያገዱት ባለፈው ሳምንት መጨረሻ ሲናይ ላይ 224 ሰዎች ያለቁበት የሩሲያ አውሮፕላን የተከሰከሰበትን ምክንያት ቦምብ ፈንድቶ ይሆን እንደሆን ለማጣራት ምርመራ እየተካሄደ ባለበት በዚህ ወቅት ነው። የሩሲያው መሪ ፈጥነው የእገዳ እርምጃውን የወሰዱት የሀገራቸው የደህንነት አገልግሎት ኃላፊ አሌክሳንደር ቦርቲንኮቭ የአደጋው ምክንያት በትክክል እስከሚጣራና እስከሚታወቅ ድረስ በረራዎች በሙሉ እንዲቋረጡ ሀሳብ ካቀረቡ በኋላ ወዲያውኑ ነው ተብሏል። ሩሲያ ላለፉት ቀናት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና የብሪታንያው ጠቅላይ ሚኒስትር ዴቪድ ካምረን ከሻርም ኤል ሼክ የመዝናኛ ስፍራ ወደ ሴንት ፒተርስበርግ ሩሲያ ሲበር የነበረው አውሮፕላን ውስጥ የእስልምና መንግስት ሸማቂዎች ቦምብ አስቀምጠውበት ነበር ብለው እንደሚያምኑ የተናገሩትን መላምት ብላ ሩሲያ ውድቅ ስታደርገው ሰንብታለች። ሚስተር ፑቲን በአሁኑ ጊዜ በቀይ ባህሯ ዳርቻ ከተማ እየተዝናኑ ያሉት ሩሲያውያን እንዴት ወደ ሀገራቸው መመለስ እንደሚቻል መንግስታቸው እቅድ እንዲያዘጋጅ ማዘዛቸው ከክሬምሊን ባለስልጣናት ተገልጿል።
በሌላ ሩሲያ ነክ ዜና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪና የሩሲያ አቻቸው ሰርጌይ ላቭሮቭ ዛሬ በስልክ ባደረጉት ንግግር በሶሪያ ጉዳይ ላይ ተወያይተዋል። ውይይታቸው ሶሪያን በተመለከተ በሚካሄድ ዓለም አቀፍ የፖለቲካ ድርድሮች ውስጥ ተቃዋሚ ቡድኖችም በአሳድ መንግስትም እንዲሳተፉ ማድረግ በሚቻልበት ሁኔታ ላይ ያተኮረ መሆኑን የሞስኮ ባለስልጣናት አስታውቀዋል።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የእስራኤልና የፍልስጤም መሪዎች እሳቸው ከፕሬዚደንትነታቸው እንደ አውሮፓውያን አቆጣጠር በ2017 መጀመሪያው ላይ ከመሰናበታቸው በፊት ወደ ሰላም ይህ ነው የሚባል እርምጃ አያደርጉም ከሚል ድምዳሜ ደርሰዋል አሉ የዋይት ሀውስ ባለስልጣናት። ፕሬዚደንት ኦባማ በጉዳዩ ላይ ተስፋቸው የመመናመኑ ዜና ይፋ የሆነው የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁን የፊታችን ሰኞ በዋይት ሀውስ ሊቀበሉ እየተሰናዱ ባሉበት በአሁኑ ወቅት ነው። የሁለቱ መሪዎች ስብሰባ የሀገሮቻቸውን የሻከረ ዲፕሎማሲ ግንኙነት ለማደስ የሚደረግ ሙከራ እንደሆነ እየተገለጸ ነው። የዩናይትድ ስቴትስ የጦር ኃይል ከኢራን ጋር የተደረገውን የኒውክሌር መርሃ ግብሯን የተመለከተ ውል አጥብቆ ከሚቃወመው የእስራኤል መንግስት ጋር ያለውን ግንኙነት ለማጠናከርም የታለመ እንደሆን ተመልክቷል። ፕሬዚደንት ኦባማ የእስራኤሉ ጠቅላይ ሚኒስትር ፍልስጤማውያንን ስለሚመለከቱ ፖሊሲዎቻቸው በዝርዝር እንዲገልጹ ግፊት ለማድረግ ይህንን ስብሰባ የሚጠቀሙበት መሆኑን የፕሬዝደንቱ የብሔራዊ ጸጥታ ምክር ቤት የመካከለኛ ምስራቅ ኤክስፐርት የሆኑት ሮብ ማሊ ተናግረዋል። ይህ በዚህ እንዳለ ጠቅላይ ሚኒስትር ኔተንያሁ ራን ባራትስን አዲሱ ዋና ቃል አቀባያቸው አድርገው ሊሾሙ ያላቸውን እቅድ በይደር እንደያዙ ተሰምቷል። ጀሩሳሌም ፖስት ጋዜጣ በዘገበው መሰረት ኔተንያሁ ይህን ያደረጉት ባራትስ ከጥቂት ወራት በፊት በፌስቡክ ባወጡ ጽሁፍ ፕሬዚደንት ባራክ ኦባማን ጸረ ሴማዊ፣ የውጭ ጉዳይ ሚኒስትር ጆን ኬሪን ደግሞ የህፃን አስተሳሰብ ያላቸው ሲሉ መግለጻቸው ከተነገረ በኋላ ነው። ኔተንያሁ ዛሬ በትዊተር ባወጡት መግለጫ እሳቸውን መሾሜን እንደገና እከልሰዋለሁ ብዬ አልተናገርኩም፣ ጉዳዩን ከዋሽንግተን ስመለስ እገመግማለሁ ነው ያልኩት ሲሉ አስታውቀዋል። ኔተንያሁ የተሿሚያቸውን አባባል የእስራኤልን ፖሊሲ የማያንጸባርቅ ፈጽሞ ተቀባይነት የሌለው ሲሉ ትናንት ከተናገሩ በኋላ ባራት ይቅርታ መጠየቃቸው ታውቋል። ወደ ዋሽንግተን ከጠቅላይ ሚኒስትሩ ጋር እንደማይመጡም ተነግሯል።
የፊታችን እሁድ በሚያንማር በሚካሄደው ብሔራዊ ምርጫ የምረጡን ዘመቻው እየተጠናቀቀ መሆኑ ተዘገበ። በአገር አቀፉ ምርጫ የብሔራዊ ዲሞክራሲ ሊግ መሪዋ አንግ ሳን ሱቺ ለመሪነት ሊመረጡ እንደሚችሉ ተገምቷል። ምዕራባውያን ሀገሮችና የሰብአዊ መብት ድርጅቶች ታዲያ ምርጫው ነጻ፣ ፍትሐዊ እንዲሆን ጭምር ተማጽኖ እያቀረቡ ናቸው።
አድማጮች፣ ለምሽቱ ያለን ዜና በዚሁ ያበቃል።
Even before the Saturday, the chief. The Voice of America.
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜናዎች የጀመረው መደበኛው ፕሮግራም በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል።
አሁን ወደ ምሽቱ አብይ ርዕስ ነው የምናልፈው። ቀደም ሲል በዜና ላይ እንደተዘገበው በደቡብ አፍሪካዋ ደርባን በመጤ ባዕዳን ላይ በተመሠረተ ጥላቻ 6 ኢትዮጵያውያን ላይ አሰቃቂ ግድያ ተፈጽሟል። ዜናውን ለዚያው ከዚያው ከደርባን ለአሜሪካ ድምፅ ያደረሱ የአይን ምስክሮች እንደገለጡት ኢትዮጵያውያኑ ላይ የሚፈጸመው ዘርፊያና ድብደባ ሳያንስ ቤንዚን ሰውነታቸው ላይ አርከፍክፎ እስከ ማቃጠልም ተደርሷል። አዲሱ አበበ 2 የደርባን ነዋሪ ኢትዮጵያውያን አነጋግሮ ተከታዩን አሰናድቷል።
ዜናውን ያደረሰን በንግድ ሥራ የሚተዳደረው የዚያው የደርባን ነዋሪ ዮናስ ፍቅሩ ይባላል። በኢትዮጵያውያኑ ላይ እየተፈጸመ ያለው ግድያ መቼና እንዴት እንደተጀመረ በማብራራት ይነሳል።
ዛሬ 20 ምናምን ቀኑ ነው። በዚህ 3 ቀን አንዳንድ አለ። ኖቨምበር 2 ኤንድ በአንድ ላይ
ምንድን ነው ምክንያቱ?
በቃ እነሱ ይመጣሉ። እንደውም አሁን ዘረፋ ትተዋል። ቀጥታ መጥተው አሁን የዚኛውን አሁን የመጨረሻ ዛሬው አሁን እዚህ ገና ሬሳው አልተሸኘም። ሰኞ ነው የሚሸኘው። የእሱን መጡ፣ ዘረፉት፣ ቤንዚን አርከፍክፎ አቃጠሉት። ከዛ ደግሞ የሞቱ 2 ልጆች እነሱን አልዘረፉ መጥተው ገለዋቸው ነው የሄዱት። የሁለቱ ትናንትና ተላከ።
ዛሬ ደግሞ አንዱ ይሄዳል ነው የምትለኝ?
ዛሬ ይሄድ ነበር፣ አጋጣሚ አልተቻለም። ሰኞ ለመላክ ይህን የሚያደርጉት የድር ኮሚቴዎች አሉ።
በጠቅላላው ስንት ሰዎች ስንት ኢትዮጵያውያን ሞቱ?
እጃችን ላይ ባለው መረጃ መሰለህ በ28 ጀምሮ እስካሁን ድረስ 6 ሰዎች ናቸው። እነዚህ 6 ሰዎች እዚህ ከኔ ሱቅ አጠገብ ነው ለቅሶ የሚቀመጡት። እዛ ውስጥ የተቀመጡትን ሰዎች ነው መጀመሪያ መለሰ ኤዳሞ እድሜው 27 ነው። ከዛ ደግሞ በ30 ታፈሰ አበበ እድሜው 23 ነው። በ3ኛ ደግሞ ባቾሬ በቆሬ እድሜው 25 ነው። እሱ ኖቬምበር 1 ነው የሞተው። በ4ኛ ደረጃ ያረፈው ግዛቸው አብቾ እድሜው 26 ነው። በ2 ነው የሞተው። በ5ኛ ታርቀኝ ነው። ታርቀኝ ወየሞ እድሜው 28 ነው እሱ። ከዛ አሁን ደግሞ በሳት ተቃጥሎ ትናንትና የሞተው ልጅ 25 ሊትር ሚዝ ባራፊ ነው እላዩ ላይ አርከፍ ያቃጠሉት ልጁ በየነ ነው የሚባለው። በየነ ለሬቦ
ግን ዮናስ እንደነገርከኝ ይሄን ግድያ የሚፈጽሙት ወሮበሎች ናቸው ወይስ የአገሬው ተወላጅ? ምንድን ነው
የሀገሪቱ ተወላጅ ነው ይህን ጉድ የሚፈጽሙት?
ምክንያቱ ምንድን ነው?
ምክንያታቸው ምንም የሚታወቅ ነገር የለም። ይዘርፋሉ አንዳንዴም። አሁን ባለፈው አንደኛው ልጅ ምንም አልዘረፉትም ሁላ በቀን ሁላ በ5 ሰዓት ማታ ሽፍታ ነው ሌባ ነው እንዳትል መለሰ የተገደለ ፈቀኑ 5 ሰዓት ላይ ነው። ቁርስ በልቶ ከዚህ ከምንኖርበት አካባቢ ቁርስ በልቶ ብሎ ሄዶ ነው ወደ 6 ሰዓት ላይ ሞቶ ተብሎ የተደወለ የስራ ቦታ ላይ እቃ ላይ አድርስ ሄድ ቀን ላይ ነው። ዘራፊ ነው እንዳትላቸው ደግሞ አንደኛው ልጅ የትኛው ነው ደግሞ እንደዚሁ ብዙዎቹ በቀን ነው የሞቱት። በማታ እንኳን የተገደለ ሰው ብዙ ሄዱ።
እነዚህ ሁሉ በምን ስራ ላይ ነበሩ የሞቱት ሰዎች? ይነግዱ ነበር እንደው ዝም ብለው ቁጭ
ምን ሱፐር ማርኬት ነው የሚሰሩ ታክሾፕ ይባላል ስሎም ይሄ ኮልድሪንግ ለስላሳ ምናምን መሸጥ እነዚህ ስሞል ስሞል አገር ውስጥ ያሉ ትናንሽ ሱቆች ያሉ አይደለ? እነዚህ የምግብ እቃዎች የሚሸጡ ማለት ነው።
እሺ።
እንዳለ የራሳቸው ሱቅ ውስጥ ነው የሚገደሉት ያሉት። የራሳቸው ቢዝነስ ላይ ነው የተገደሉ ያሉት።
የራሳቸውን ንግድ ነው የሚያካሄዱት የነበረው?
የራሳቸውን ንግድ ነው። ከጥቁሮቹ ላይ ቤታቸው ላይ ፊትለፊት ላይ ሱቅ ይከራዩና በመኖሪያቸው ሰፈር ላይ እዛችሁ ሚኒ ሱፐር ማርኬት ያደርጋሉ። እዛችሁ እየሸጡ ምናምን የሚኖሩት አንዳንዱ ሱቅ ላይ ከሚገርመው በእጁ ላይ እያስገቡ በሚሰሩት ቦታ ላይ ነው። አንደኛው ልጅ የታረቀኝ በመሳሪያ አስገብተው ነው የመጡት። አልዘረፉትም ሁላ ገለውት ነው።
አንተ የት ነው የምትኖረው ዮናስ?
እኔ ደርባን ከተማ ነው የምኖረው።
ምንድን ነው የምትሰራው አንተ? ምንድን ነው የምትሰራው? ይቅርታ
ሱፐር ማርኬት አለኝ። እንደገናም ያበሻ አከፋፍላለሁ። ከሀገር ቤት ባልትና እቃዎች ምናምን ሱቅ አለኝ፣ አከፋፍላለሁ እዚህ ደርባን ላይ።
አንተ አካባቢ ምንም ችግር አልደረሰም?
እኛ ያው መሀል ከተማው ላይ ስለሆነ ምንም አልደረሰም። ግን አሁን የምነግር ቦታዎች ብዙም ይውቁ አይደለም። 10 ኪሎ ሜትር 15 ኪሎ ሜትር የስንት ብር ታክሲ ነው ሳሉ? የ15 ብር ታክሲ ነው ከኛ ጋር ይዞ የሚሄዱ
ከደርባን
ከኛ ጋር እያደረጉና እዛ በየሱቃቸው እየሄዱ ይሸጣሉ።
ከደርባን ማለት ነው?
ከደርባን ነው ስቶክ የሚያደረጉ።
ይሄ ሁኔታ ግን የድሩም ኃላፊዎች እነሱንም አናገራሉ። ለነገሩ ለፖሊስ ለማመልከት ሙከራ ተደርጓል? ምንድን ነው የሚገኘው መልስስ?
ፖሊስ ሙከራ ተደርጓል። ሙከራ ታደርጋለህ። ፖሊስ ምንም ነገር ሊያደርግ አይችልም። እዚህ ሀገር አሁን ትናንትና ራሱ ከዚህ እናንተን ከደወልን በኋላ ለመንቀሳቀስ ሞክረን ለምን በቲቪ አልተናገራችሁም? ቲቪ ላይ ለምን አላቀረባችሁም ነው የሚሉን። ቲቪ ላይ ለማቅረብ ደግሞ ፖሊስ ጠርቶ ነው እዛ ቦታ ላይ መዘገብ ያለበት እኛ አይደለንም። እኛ ደግሞ እንሞክር ብለን በራሳችን ትናንት ደውለን የዚህ ሀገር ጋዜጣ ለመጥራት ሞከርን፣ ግን አልተቻለም። ፖሊስ ይጥራን ነው የሚሉት። ፖሊስ ከፖሊስ ጋር ካልሆነ መተን ከእናንተ ጋር ቃል መቀበል አንችልም። ምንም የእኛን ጩኸት በጭራሽ መስማት አይፈልጉም። የኢትዮጵያኖች እንዳለ ሁለተኛ ችግር የሆነብን ጩኸታችን ለማን ማሰማት አልቻለም። በሰዓት የሚያክል የሰው ልጅ ጠፍቶ የእነሱ ትንሽዬ የሆነ ነገር ጠፍቶባቸው ሲብርቶ ተሰርቆ በዜና ሲታይ ታያለ። የሰው ልጅ የሚያክል ነገር በሰዓት ተቃጥሎ እዚህ ደርባን ያለ ኢትዮጵያዊ ራሱ ያልሰማል። ተቃጥሎ አዲን ያለ ሆስፒታል ገብቶ የሞተ ልጅ እንግዲህ ምንም ነገር የተዘገበ ነገር የለም።
እዛ አካባቢ በቅርብ የኢትዮጵያ ኤምባሲ የት ነው ያለው? ደርባን ደቡብ አፍሪካ ያለ ይመስለኛል።
አለ ፕሪቶሪያ የሚባል ቦታ ከኛ 670 ኪሎ ሜትር ላይ ነው ያለው፣ ፕሪቶሪያ ነው ያለው።
ለመሆኑ እነሱ ያውቃሉ ይሄን ነገር?
ኮሚቴዎች ነበሩ ትናንትና አጋጣሚ አናገርኳቸው። ይህን ነገር ኤምባሲ ያውቃሉ ብዬ ስጠይቃቸው ኖ የዚህ የሳቱንና የዛኛውን የዛሬን የሁለቱን ሬሳ አያውቁም፣ የበፊቱን ግን ነግረናቸዋል አሉ።
ምን አደረጉ?
የዚህ የሳት ምን ያደረጉት ነገር አለ?
ህጋዊ ነዋሪዎች ናቸው በነገር ላይ ዮናስ እነዚህ የሞቱት?
አዎ ህጋዊ ናቸው።
ፈቃድ አላቸው
ራሱ መንግስት ላይ እንትን ኡማቴር ይባላል እዚህ ሀገር መኖሪያ ፍቃድ ወረቀት ያላቸው ሰዎች ናቸው። ወረቀት ከሌላቸው አስክሬን መላክ አንችልም። አሁን ሁሉም እዚያ የተቀበረ ኢትዮጵያ የለም። ወረቀት ስላለ ወደ ሀገሩ ነው የምንልክ ያለ ነው።
እስቲ ይሄን ነገር የሚከታተለ በኮሚቴ ደረጃ የተቋቋመ አንድ ሀይል አለ ብለኸኛል እና ወይም የእድሮቹ ማንን ላናገር? አንዳቸውን
እሺ፣ ያው ተገኝ ይባላል። አቶ ተገኝ ይባላል። አሁን በአሁኑ ሰዓት እዚህ ጋር አጠገቢ ብር እየሰበሰበ ያለ ነው የድሩ ላሁ።
ሰላም አቶ ተገኝ፣ በጣም አዝናለሁ ኢትዮጵያውያኑ ላይ በደረሰው አደጋ። ተገኝ ማን ነው በነገራችን ላይ?
ተገኝ አቡዬ ይባላለሁ። ለጊዜ ጸሐፊ ሆኜ ነው የምሰራው። እንግዲህ እድር እንለቅማለን፣ እድሩን ለቅመ ሰብስበን የደረሰብንን ችግር እንግዲህ መረዳጃ ሆኖ እንትን አለ እድር። አሁን ሬሳውን ልንሸኝ ብሩን እየሰበሰብን ያለ ነው።
ለባለስልጣናት አሳውቃቸዋል? እዛው ደርባን ላሉ የፖሊስ ክፍል የመሳሰለ?
አዎ፣ ብዙ ጊዜ ይህን ነገር ለማሳወቅ እንሞክራለን ግን ሰሚ ጆሮ አናገኝም። ገዳዩ እንደ መርት ይቆጠር የሱ ለሱ እንደ መርት ነው የሚቆጠር ያለው ይሄ ነገር አላውቅም። እንግዲህ ብዙ ጊዜ አሁን ብያዙ ራሱ ወይም ደግሞ በጥቆማ ቢደረስም ያለ ጊዜ ስትፈቱ እናያለን። ለመግደል ሙከራ አድርጎ ወይም ደግሞ ንብረታችንን ዘርፎ እንኳን እነዚህ ሰዎች ወደ ህግ በቀርቦ በማግስቱ ተለቀው ሌላ በሰዛቸው ስደርስብን ነው የምናየው። ማንም ሰሚ ጆሮ አላገኘንም። እስከዛ በሌላ ሀገር ዜጋ እንደሚደረግ ነገር እዚህ አካባቢ ሲሆንልን አላየን። እኛ ድግትጆች ሆነን ሳለን ደግሞ ኢትዮጵያውያን ሆነን ሳለን ለዜጋ መደረግ ያለበትን እንትን ብዙ ጊዜ ሲያሳዩ አላየንም። ለምሳሌ እዚህ ሀገር በሁሉም ዜጋ አለ። እንደ ምሳሌ ብጠቅስ አንድ ሰው ቢሞት ወይም ደግሞ በአንድ ግለሰብ ንብረት ላይ ችግር ብደርስ ተረባርቦ መጥቶ ያንን ነገር ሌላ መፍትሄ ጋር ተደርሶ እናያለን። እዚህ አካባቢ ግን ሰውን ያክል ነገር አሁን ወንድማችን የሞተው በሶስት ሊትር ጀሪካን ሙሉ ፓራፊን ተርከፍክፎበት ነው። እዛው ኮንቴነር የሚባል እንግዲህ በሱቅ የምንጠቀመው ነገር አለ። እዛ ውስጥ ነው አሁን ልጁን አፍነው ያቃጠሉት። ለዚህ ነገር ምንም መፍትሄ ያየነው ነገር የለም። እንደዚህ አይነት ነገሮች በተደጋጋሚ ሲደርስብን ማንም ሀይ ምልም መቶም ደግሞ ለዜጋ መደረግ ያለበትን እንደው አለርና ሰሚ ጆሮ የለም።
ሁለቱም እንግዶች ሲናገሩ ይህን አደጋ ወደ ማና ቤት እንደሚባል ግራ የተጋቡ መሆናቸውን ገልጠው እስካሁን ዜናው እንኳ ታፍኖ መቆየቱን አስረድተዋል። እዚያም አገር በአገር ቤትም እዚያው ደርባን ወደሚገኝ የኢትዮጵያውያን ማኅበረሰብ ጽሕፈት ቤት ደውዬ ሊቀመንበሩን አቶ ደስታ ላምቦሮን ባጭሩ አነጋግሬያቸዋለሁ። የተጠቀሱት ኢትዮጵያውያን መገደላቸው እውነት መሆኑን አረጋግጠውልኝ ችግሩ ያለው ከዜኖፎቢክ ጋር የተያያዘ እንደሆነም ይናገራሉ።
በእርግጥ ያው የሆነ ያለው ችግሮቹ ከሴኖፎቢክ የተለያየ አይነት ችግር አይደለም፣ ተመሳሳይ ችግር ነው እ እየተደረገ ያለው ሴኖፎቢክ በፊት ምስጢራዊ የሆነ ሴኖፎቢክ ነበር። በተለይ በቢዝነስ ዙሪያ ባሉ በኢትዮጵያውያኖች ላይ ከ2014 ጀምሮ ከተወሰኑ ጊዜ መረጋጋት በኋላ ከእንደገና በተመሳሳዩ በፊት ሲያካሄዱ የነበሩትን ምስጢራዊ የሆነ ሴኖፎቢክን ነበረ ስቲል ያው እያወጁ ያሉት ነዳጅ እያከፋከፉ እሳት እየለቀቁ ነው ያለው እና በዚህ ጉዳይ ላይ የምንችለውን ያህል እንቅስቃሴና ሩጫ እያደረገን ነበር።
ለማን ለማን አመለከታችሁ? አቶ ደስታ የት አመለከታችሁ?
ለሁማን ራይትስ ኮሚሽን አመልክተናል።
እዛው አካባቢ ለደርማን ባለስልጣናት፣ ለፖሊስ ወይም ደግሞ ለዳኞቹ፣
ለፖሊስ ኮሚሽነሮች ሁሉ ጊዜ እያስታወቀን ነው ያለ ነው። ያለንን ጨዋታችንም እያሰመን ነው ያለ ነው።
ምን ይሏቸዋል?
ብዙ ምላሽ እና ይገዳን እንዲያደርጉ ህይወትን እንዲያተርፉ ወይም አደጋዎቹን እንዲከላከሉን አልቻሉም። በዚህ ጉዳይ ላይ ያው ባለፈው 3 ቀናት ተነጋግረናል። እነሱም እንደዋወላለን፣ እዛም የሚመለከትባቸው ቦታዎች ላይ ተነጋግረን የምንችለውን እንቅስቃሴ እናደርጋለን ብለዋሉ። ከዛ ባሻገር የራሳቸውም ወደዚህ የሚመጡበትን ፕሮግራም አሬንጅ እያደረጉ እንዳሉ ነው ኢንፎርሜሽን የሰጡን
ኤምባሲዎቹ፣ የኤምባሲው ባለስልጣኖች።
አዎ እንደዛ ነው እያሉ ያሉት።
ግን አቶ ደስታ፣ ኢትዮጵያውያኑ በቀን በቀን ነው የሚገደሉት። አሁን 6ቱ በቅርቡ የተገደሉት፣ 3ቱ በተለይ ደግሞ በዚህ በ3 ቀን የተገደሉ ናቸው። እና ይሄ ቀጠሮ የሚሰጠው ነገር አይደለም። እናንተ ከኤምባሲው ሰዎች ጋር ስትነጋገሩ ቀጠሮ መለዋወጥ ሳይሆን በአስቸኳይ መጥተው እዛ ካሉት ባለስልጣናት ጋር እንዲነጋገሩ ማድረግ ይኖርባችሁ ይመስለኛል እንደ ኮሚኒቲ ወይም እንደ ማህበረሰብ መሪነታችሁ።
አዎ ያንን እያደረገን ነበር ያለው። ይህንን የሰሞኑን ጉዳይ በተነጠል በግል ደረጃ አንድን እርምጃ ወደፊት ለመግባት የህዝብ ጉዳይ ያው አንተም እንደሚትረዳው አንድ ሰው በግልኝነቱ በግል ማድረግ የሚገባውን ጥረት ከማድረግ ባሻገር ኮሚኒቲውን እና ኮሚቴውን በሚመለከታ ያለውን ይዘት ለማንቀሳቀስ ይከብደዋል። ይህንን ጉዳይ ኮሚቴው ተነጋግሮ አንድ ደረጃ ላይ እንዳይደርስ በሰሞኑ ያለው ችግር ትንሽ በዛ አይነት ተቀምጠን የምንነጋገርበትን እድል አልፈጠውም።
ችግሩንም ገልጸውልኛል አቶ ደስታ ላምቦሮ። ያ ብቻ አይደለም፣ ሌሎች ተያያዥ ነጥቦችንም አንስተዋል። ከዚህም ሌላ ባገኘናቸው ቁጥሮች ሁሉ ጉዳዩን የያዙ ፖሊሶችን ለማነጋገር ሞክረን የሰዓቱ አለመገጣጠም አልቀናንም። በሌላ ጊዜ የምንመለስበት ጉዳይ መሆኑን ግን ለአድማጮች እንገልጣለን።
የሶማሌ ክልል ልዩ ፖሊስ ኃይል ከሁለት ዓመታት ከ65 በላይ ሰዎች መገደላቸውን፣ ከ153 የሚበልጡ ሰዎች ደግሞ መቁሰላቸውንና ከ15 ሚሊዮን ብር በላይ ግምት ያለው ንብረት መውደሙን የሰብአዊ መብት ጉዳዮች ሰመጉ በ139ኛው ልዩ መግለጫው ሰሞኑን ይፋ አደረገ። አጥፊዎቹ ሕግ ፊት እንዲቀርቡም ሰመጉ ጠይቋል። መለስካቸው አመሃ ተከታትሎታል።
የቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ የዛሬው ሰብአዊ መብቶች ጉባኤ ሰሞኑን ይፋ ባደረገው 139ኛው ልዩ መግለጫ የሶማሌ ብሔራዊ ክልላዊ መንግሥት ልዩ ፖሊስ ኃይል ታህሳስ 1ና 2 ቀን 2006 ዓ.ም በፈጸመው አሰቃቂ የጅምላ ግድያ ከ65 ሰዎች በላይ እንደገደለ፣ ከ153 ሰዎች በላይ ደግሞ እንዳቆሰለ ገልጿል። መግለጫው እንደሚለው የሰመጉ ባለሙያዎች ድርጊቱ በተፈጸመባቸው ቦታዎች በአካል በመገኘት ጥቃቱ የተፈጸመባቸውን ዜጎችና ቤተሰቦቻቸውን በማነጋገር ድርጊቱ መፈጸሙን ለማረጋገጥ ችለዋል ይላል። ስለተፈጸመው የሰብአዊ መብት ጥሰት መንስኤም መግለጫው በሰፊው አትቷል። በሶማሌ ብሔራዊ ክልላዊ መንግስት በቀላፎ በሙስታሂል እና ፌርፌር ወረዳዎች የሚኖሩት የሬርባሬና ዱቤ የተባሉ ሁለት ጎሳዎች ያቀረቡት የመብት ጥያቄ መንስኤ እንደሆነም መግለጫው ያብራራል። ሁለቱ ጎሳዎች ቋንቋቸውንና ባህላቸውን እንዲያሳድጉ፣ በአካባቢያቸውም ራሳቸውን በራሳቸው የማስተዳደር መብታቸው በሕገ መንግሥቱ መሠረት እንዲከበርላቸው፣ የተለየ ማንነት እንዳላቸውም ዕውቅና እንዲሰጣቸው ከ1990 ዓ.ም ጀምሮ ሲጠይቁ እንደቆዩና ሰኔ 21 ቀን 2004 ዓ.ም ጅግጅጋ ከተማ ጉባኤ በማድረግ ባለ 8 ነጥብ አቋም መግለጫ እንዳጸደቁ፣ የጉባኤው ተካፋዮችም ከሁለቱ ጎሳዎች ሽማግሌዎች ጋር የክልሉ መንግሥትና የፌዴሬሽን ምክር ቤት እንደነበሩ መግለጫው ያብራራል። የሰመጉ ሊቀመንበር አቶ ብዙአየሁ ወንድሙን ቪኦኤ አናግሯቸዋል። ግጭቱ እንዴት ተቀሰቀሰ?
ጥያቄውን በማቅረብ ነው እንግዲህ ተሰብስበው ጥያቄውን ይሄ ጥያቄዎቻችሁ በፌዴሬሽኑ ምክር ቤት ሰብሳቢነት የተወሰኑት 8 ነጥቦች ተግባራዊ ይሆኑልን፣ በሽማግሌዎቻችን የተወሰኑ ጥያቄዎች ይደረጉ ተብሎ ተሰብስበው ሲጠየቁ እንደተነሳ ነው እያስረዱን ያሉት። እነዚህ እንግዲህ አመልካቾች እዚህ ቢሮ ዋናው ጽህፈት ቤት አዲስ አበባ ድረስ መጥተው ነው በተደጋጋሚ ያመለከቱት። በማስረጃቸውን ሰነዳቸውን ይዘው ነው የመጡት። የሐኪም ቤት ማስረጃቸውን የመሳሰለውን ቤተሰብ ጉዳት ይዘው መጡ፣ ውክልናቸውን ይዘው መጡ። ይህንን ጉዳይ ለማጣራት እንግዲህ መርማሪዎቻችን ነው ከዚህ ልከን ያጣሩት።
ጥያቄውን ካነሳው ህዝብ በኩልስ ምን እንደተፈጸመ፣ የክልሉ መንግስት ስለዚህ ምን እንደሚል ለአቶ ብዙአየሁ ጥያቄ ቀርቦላቸዋል።
መነሻውንም ይሁን ያለውን አጠቃላይ ሁኔታ ላይ ከተጎጆች ቤተሰብ እና ንን ከሚሉ አካሉ ያገኘነው መረጃ ከመንግስት አካላትም ደግሞ ለማጣራት ሚዛናዊ ለማድረግ ያደረገነው ጥረት አልተሳካም። ፈቃደኞች አልሆኑልንም። በተደጋጋሚ እንደውም ከማናገር ይልቅ ከመርማሪዎቻችን ጋር የሚገናኙትን ሰዎች እየፈለጉ ማሳደድ፣ ማሰር እና ግንኙነቱን ለመጠስ ነበር ሲደረግ የነበረው እንጂ ያለውን ነገር ባላንስ አድርጎ ለምን ተነሳ፣ ለምን እርምጃ ተወሰደ፣ ሞተዋል እነዚህ ሰዎች አልሞቱም ወይ፣ እነዚህ የቆሰሉ ሰዎች በፖሊስ የቀሰሉት አይደሉም የሚለውን በፖሊስ በኩል በመንግስት በኩል በክልሉ መንግስት በኩል መልስ እንዲሰጥበት ጥረት ያደረግነው ነገር አለመሳካቱን በመግለጫችን ላይ ገልጸነዋል።
ቅድም እንዳሉኝ ከሆነ ሁለቱን ወገኖች ማለት እነዚህን ሁለቱን የዱቤና የርባሬ ጎሳ ሽማግሌዎችም ከሶማሌ ክልል አመራር ጋር ያገናኛቸውና ድርድር ያደረገው ዋናው አካል የፌዴሬሽን ምክር ቤት ነው። የፌዴሬሽን ምክር ቤት ስለዚህ ጉዳይ ምን አለ?
ምንም። ቅድም እንደገለጽኩልህ ከመንግስት አካላት በኩል ለማጣራት ያደረግነው ነገር ምንም አልተሳካልንም። ፍቃደኞች አልሆኑልንም እና መርማሪዎቻችን ከ8-10 ቀን በላይ ነው እዛ አካባቢ ወስደው ተቀምጠው ለማጣራት ባላንስ ለማድረግ ጥረት ያደረጉት። የሰጠን መልስ የለም። በእነሱ በኩል ያገኘነው መልስ የለም።
2006 ዓ.ም ታህሳስ ነው ይሄ ጉዳይ የተፈጸመው። ለእናንተ አቤቱታ የቀረበላችሁ መቼ ነው?
ቀደም ብሎ ቀርበዋል። ይሄ አሁን ያለው አመራር ከመቅረቡ በፊት አቤቱታው ቀርቦ ቅሬታ እንደነበራቸው በድጋሚ አሁን ሰመጉድ እየመራ ያለው ወይም የተቋቋሙ ማናጅሜንትም ከተደራጀ በኋላ በድጋሚ ነው መጥተው ከዚህ ፊት ያመለከትንላችሁን አቤቱታ የት አደረሳችሁት፣ አመልክተን ነበረ በወቅቱ የሚለው ነገር በቅሬታ ነው የመጡት። ምንድን ነበር ያመለከታችሁንላቸው? አሁን በዝርዝር የገለጽኩት ነገሮች ናቸው። ዶኩሜንታችሁን የተሟላ ዶኩሜንት ቀደም ብለን ማግኘት ባለመቻላችን እንደገና ዶኩሜንቶቹን በአዲስ መልክ እንዲያመጡ ተደርጎ ነው ወደ ምርመራ የተገባውና በወቅቱ አመልክተው እንደነበረ እዚህ ለመምጣትም የተለያየ ችግር እንደገጠማቸው ሲመጡም ከዚህ ደርሰው ሲመለሱም ሌላ ችግር ገጥማቸው እንደነበረ ገልጸዋል። እና በወቅቱ አመልክተው እንደነበረ ነው። እኛ ግን ያው ከደረሰን ከ2-3 ወር ወዲህ ነው እንደደረሰን ሁኔታውን አጣርቶ ያው የሚመለከተው አካል ማኔጅመንቱ ምርማሪዎችም ሁሉንም የራሳዊ ያሰራው ባለቤት አለው እነዚህ ማጣራት አለብን ብሎ ወደ ቦታ የተንቀሳቀሱት።
የሰመጉ ልዩ መግለጫ በሰው ሕይወትና አካል ላይ ደርሰዋል ካለው ጉዳት በተጨማሪ 15 ሚሊዮን ብር የሚገመት እህል ከአውድማና ከማሳ ላይ መቃጠሉን እንዲሁም የ150 አባወራዎች ቤቶች በእሳት መጋየታቸውን ይናገራል። ይህን ችግር ለጠቅላይ ሚኒስትር ጽህፈት ቤት፣ ለኢትዮጵያ ሰብአዊ መብቶች ኮሚሽን፣ ለሀገር መከላከያ ሚኒስቴር፣ ለፌዴራል ጉዳዮች ሚኒስቴር፣ ለፌዴሬሽን ምክር ቤት፣ ለሰብአዊ መብቶች ጉባኤ በተደጋጋሚ ማመልከታቸውን በመስክ ስራ ላይ ለተገኙ የሰመጉ ባለሙያዎች፣ የተጎጂዎቹ ተወካዮች በምሬት ገልጸዋል ይላል መግለጫው። በመጨረሻም መግለጫው ከዚህ መግለጫ መረዳት የሚቻለው የሀገራችን የሰብአዊ መብቶች ሁኔታ አሳሳቢ ደረጃ ላይ የሚገኝ መሆኑን ነው ይልና የሰብአዊ መብቶች ጥሰቱ የተፈጸመው በመንግስት ባለሥልጣናትና የጸጥታ ኃይሎች መሆኑ ደግሞ ሁኔታውን እጅግ አሳሳቢ ያደርገዋል ይላል። ስለሆነም መንግስት የሀገሪቱን ሕገ መንግሥት እንዲያከብር አሳስቦ መንግስት ለጉዳዩ ልዩ ትኩረት በመስጠት ሕገወጥ ግድያ፣ አካል ማጉደል፣ ንብረት የማወደምና ቤት የማቃጠል ወንጀል የፈጸሙትን የጸጥታ ኃይሎች ሕግ ፊት እንዲቀርቡና ወንጀሉ እንዲፈጸም ትዕዛዝ የሰጡ ባለሥልጣናትም እንዲጠየቁ የሚሉና ሌሎችንም ጥያቄዎችን አቅርበዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዩናይት ስቴትስ ባለሥልጣናት መንግሥቶቻቸውና ቻይና በአፍሪቃ ሰላምና ልማት እንዲኖር ስለሚሹ በአህጉሪቱ አብረው እየሰሩ ናቸው ይላሉ። ዩናይትድ ስቴትስ ከዚህ በፊት ቻይና የአፍሪቃን የተፈጥሮ ሀብት እየበዘበዘች ነው ስትል እንዲህ አይነት አነጋገር ማሰማቷ ሁኔታዎች መለወጣቸውን ያመለክታል ስትል የደቡብ አፍሪካ ዘጋቢያችን አኒታ ፓውል ከጆሃንስበርግ በላከችው ዘገባ አመልክታለች። አዳነች ፍሳዬ ዝርዝሩን ይዛለች።
ዩናይትድ ስቴትስና ቻይና በአፍሪቃ ተደማጭነት ለማግኘት ሲፋጩ ቆይተዋል። ቻይና በመላ አፍሪቃ በምታደርገው ከፍተኛ የመዋለ ንዋይ ፍሰት ምክንያት በአፍሪቃ ከሌሎች ሀገሮች ይልቅ የበላይነት ማግኘቱ አልቀረም። ቻይና ከአፍሪቃ ጋር የምታደርገው የንግድ ልውውጥ ባለፈው ዓመት 220 ቢሊዮን ዶላር ደርሷል። ይህም ዩናይትድ ስቴትስ ከአፍሪቃ ጋር ከምታደርገው የንግድ ልውውጥ በ3 እጥፍ ይልቃል። ይሁንና ሁለቱ ሀገሮች በአፍሪቃ የመዋለ ንዋይ ፍሰትንና ዲፕሎማሲያዊ ጥረትን ለማጠናከር በሚያደርጉት ጥረት ተቻችለው በመስራት ረገድ ደስተኞች መሆናቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የምስራቅ እስያና የፓሲፊክ ጉዳይ ረዳት ሚኒስትር ሱዛን ቶርንተን ገልጸዋል። የቻይናው ፕሬዚደንት ሺ ጂንፒንግ በዩናይትድ ስቴትስ ላካሄዱት ጉብኝት በያዝነው ሳምንት ለጋዜጠኞች ተናግረዋል።
First of all, it seems obvious, but it bears repeating.
በመጀመሪያ ደረጃ ዩናይትድ ስቴትስ እና ቻይና በአፍሪካ ላይ ያላቸው ፍላጎት ተመሳሳይ ነው። ሁለታችንም አፍሪካ ውስጥ ልማትና ፖለቲካው መረጋጋት እንዲኖር እንሻለን። ስለሆነም ቻይና ለአፍሪካ ሰላምና ጸጥታ የምታደርገውን አስተዋጽኦ በበጎ እንቀበለዋለን። ግጭት ባለባቸው የአፍሪካ ሀገሮች ሰላም ጠባቂ ኃይሎችን ማሰማራትንና በአፍሪካ ቀንድ የባህር ላይ ወንብድናን በመከላከል ተግባር የቻይናን ተሳትፎ እንደግፋለን። ቻይና የኢቦላ በምዕራብ አፍሪካ መስፋፋትን ለመገደብ ባደረገችው ጥረትና ጤናማ የሆነ የመዋለ ንዋይ ህዋ እንዲኖር የሚረዳ የመሰረተ ልማት ውጥን ማቅረቧን ዩናይትድ ስቴትስ በበጎ ትመለከተዋለች ብለዋል ባለሥልጣኗ። የእሳቸው አባባል ግን ፕሬዚደንት ባራክ ኦባማ ባለፈው ሐምሌ ወር ላይ አፍሪካን በጎበኙበት ወቅት ካሉት ጋር የሚቃረን ይመስላል። የኢኮኖሚ ግንኙነት ማለት የሀገሮችን መሰረተ ልማት በውጭ የሰው ኃይል መገንባትና የአፍሪካን የተፈጥሮ ሀብት ማውጣት ማለት አይደለም ሲሉ ፕሬዚደንት ኦባማ ለአፍሪካ መሪዎች ባደረጉት ንግግር ገልጸው ነበር። ደቡብ አፍሪካ ብሪክስ በሚል መጠሪያ ከሚታወቁት ብራዚል፣ ሩሲያ፣ ህንድና ቻይና በታቀፉበት ፈጣን እድገት በማሳየት ላይ ካሉት ሀገሮች ቡድን ጋር በመቀላቀል ወደ ምስራቁ ዓለም አሻግራ እያየች መሆኗን ያመለክታል። የደቡብ አፍሪካ ፕሬዚደንት ጃኮብ ዙማ ባለፈው መስከረም ወር ቻይናን በጎበኙበት ወቅት ቻይና ጥንካሬዋን በዓለም ደረጃ ሰላምና ጸጥታ እንዲኖር እንጂ ለወረራ አልተጠቀመችበትም ሲሉ አሞግሰዋታል። የአሜሪካ ባለሥልጣን ቶርንተን በበኩላቸው ዋሽንግተን ሆነው ከአፍሪካ ጋዜጠኞች ጋር በስልክ ባደረጉት ጋዜጣው ጉባኤ በሀገራቸውና በቻይና መካከል ፉክክር እንደሌለ ገልጸው ሁለቱ ሀገሮች ለአፍሪካ በሚበጅ ነገር ላይ እንደሚያተኩሩ ጠቁመዋል። ዩናይትድ ስቴትስ እና ቻይና በአፍሪካ ላይ የበላይነት ወይም የበለጠ ተደማጭነት ለማግኘት የሚያደርጉት ውድድር አይደለም። በፍጹም እንደዛ አይደለም። አላማው የአፍሪካ ህዝብ እንዲጠቀም ነው። የሚደቀኑባቸውን ተግዳሮቶች እንዲወጡ መርዳት ነው። የዩናይትድ ስቴትስ እና የቻይና ፕሬዝዳንቶች የሚሉት አሁን ከሚሰማው የመልካም ፍላጎት ክስተት ጋር የሚቃረን ቢሆንም እንዲህ አይነቱ መልካም እይታ ሁሉንም ተጠቃሚ ማድረጉ አይቀርም።
ለምሽቱ የተሰናዳው የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል አድማጮች። የአፍሪካ ህብረት ላለፉት 20 ዓመታት በላይ ከአሸባሪዎች ጋር ለመዋጋት የሚችል በደንብ የተዘጋጀ ተጠባባቂ ሰራዊት ሲገነባ ቆይቷል። በቅርቡ ከ5000 የሚበልጡ ከአፍሪካ 5 የተለያዩ አካባቢዎች የሄዱ ወታደሮች ደቡብ አፍሪካ ውስጥ በጋራ አንድ የጦር ልምምድ አካሂደዋል። ለመሆኑ እነዚህ የአፍሪካ ወታደሮች ለእውነተኛ ጦርነት የተዘጋጁ ናቸው ወይ? የአሜሪካ ድምጹ ዴቪድ አርኖልድ በሰፊው ዘግቦበታል። ሶሎሞን ክፍሌ ያቀርበዋል።
አፍሪካ ውስጥ ዛሬ በጠቅላላው ጦርነት አሉባቸው በሚባሉ አካባቢዎች ከ80,000 በላይ ወታደሮች አሉ። አብዛኞቹ የሚያገለግሉትም በሰላም ጥበቃው ተግባር ነው። የአፍሪካ ህብረት አሁን በቅርቡ ከ5000 የሚበልጡ ወታደሮችን ወደ ደቡብ አፍሪካ ማሰልጠኛ ጦር ሰፈር ወስዶ ለውጊያ ያላቸውን ብቃት ፈትሿል። ባለሥልጣናት እንደሚሉት ከሆነ ይህ የአፍሪካ ተጠባባቂ ሰራዊት በታህሳስ ወር መጨረሻ ላይ ሙሉ በሙሉ ሊሰማራ በሚችልበት ደረጃ ላይ ይገኛል። አንድ የአፍሪካ የጸጥታና የአስተዳደር ባለሙያ ሲናገሩ አፍሪካውያኑ ሰልጣኞች ልምምዱን በጥሩ ሁኔታ አጠናቀዋል። አብዛኛው ወጪ የተሸፈነው ግን በአውሮፓ ህብረት፣ በዩናይትድ ስቴትስ እና ሌሎች አውሮፓ ሀገሮች ነው። ቶማስ ማንድራብ ኮፐንሄገን ዴንማርክ በሚገኘው ንጉሳዊው የመከላከያ ኮሌጅ የአፍሪካ ጸጥታና አስተዳደር ጉዳዮች ባለሙያ ናቸው። ነገሩ እንዲህ ቀላል አይደለም፣ ችግሩ ግዙፍና የተወሳሰበ ነው ይላሉ።
That is the big elephant in the room. I think the military is quite often capable of doing what they are told.
በጅጉ ትኩረት የሚሻ ግዙፍ ነው ችግሩ። ሰራዊቱ የታዘዘውን ከመተግበር አንጻር ችሎታ አለው። ወደ አንድ ሀገር ወታደር እንዲልኩ ከተነገራቸውና ፍቃዱንና ገንዘቡን ካገኙ ይፈጽማሉ። እዚህ ላይ ችግሩ ግን ያን ለማድረግ የሚያስከፍለው የፖለቲካ ፍቃደኝነት ነው። እስካሁን እንደምናየው የአፍሪካ ህብረት ፕሮግራሞች 90% የሚሸፈኑት በውጭ ለጋሾች ነው። ያ ምን ማለት ነው? ወታደሮቹን የሚመድበው አገር ያለው ባለቤትነት በጣም አነስተኛ ይሆናል ማለት ነው። ምክንያቱም የሚከፈል ከአፍሪካ ውጪ ባሉ ወገኖች ከሆነና በነርሱ ላይ የምትተማመን ከሆንክ በርግጥም ችግር ይኖራል። ስለዚህ እኔ ትልቁ ፈተና የሚመስለኝ በአፍሪካ በፖለቲካ መሪዎቹ መካከለ ያለው ፖለቲካዊ ፍቃደኝነት ነው።
የአፍሪካ ህብረት ለዚህ የተጠባባቂ ሰራዊት ከሚከፈለው ገንዘብ 25% በጀት ለመሸፈን ተስማምቷል። ቶማስ ማንድራፕ እንደሚሉት ግን በቂ አይደለም። ሌላው ችግር ደግሞ ይላሉ የዴንማርክ የአፍሪካ የጸጥታና አስተዳደር ጉዳዮች ባለሙያ፣ ሌላው ችግር በተመሳሳይ ወገን ተሰልፈው እንዲዋጉ የሚጠየቁት ወታደሮች መረጃዎችን ለመለዋወጥ ብዙ ጊዜ ፈቃደኞች አለመሆናቸው ነው።
So another thing is, of course, that the lack of trust. If you're going to do, for instance, intervention operations in hostile environments and you're not capable of
achieving... ሌላው ጉዳይ የመተማመን እጦት ነው። ለምሳሌ ወደ አንድ አደገኛ ስፍራ ጣልቃ ገብ ዘመቻ የምታካሄድ ከሆነና መረጃ ከሌሎቹ ጋር የማትጋራ ከሆነ ችግር ይፈጠራል። ምክንያቱም እጅግ ጠቃሚ የሆነ መረጃ ለምሳሌ ወዴት እንደምታመራ ለመናገር አመኔታ ከሌለ እንደ አንድ ወታደራዊ አዛዥ አካሄድ የውር አይነት ይሆንና ከባድ ችግር ውስጥ ተወድቃለ።
በቅድሚያ ተጠባባቂ ሰራዊት ለማቋቋም ሲታቀድ የነበረው ሐሳብ አፍሪካ ውስጥ በአምስት አካባቢዎች እንዲሰፍሩ ለማድረግ ነበር። የአፍሪካ ህብረት እያንዳንዱን ሀገር የጠየቀው አንድ ባታሊዮን ወይም 1000 ወታደሮችን እንዲያዋጣ እንደነበርም ተገልጿል። አሁን ደግሞ ማንድራፕ እንደሚሉት ጦር አዛዦችና ወታደራዊ ባለሙያዎች አነስተኛና በጫካ ውስጥ ውጊያ ማካሄድ የሚችል አነስተኛ ቁጥር ያለው ጦር ስለመፍጠር እየተነጋገሩ ነው። ይህን አስመልክቶ የናይጄሪያን ተመክሮ በምሳሌነት ጠቅሰው ያስረዳሉ ቶማስ ማርደር።
What is it that we have been training the African forces for? I think the Nigerian force is an excellent example of the problems that
African ኃይሎች ስናሰለጥን የቆየነው ምን እንዲያደርጉ ነው። በአፍሪካ በለጋሾች የሚታዘዝ የስልጠና ፕሮግራም ምን ችግሮች እንደገጠሙት ለማሳየት የናይጄሪያን ኃይሎች ጥሩ ምሳሌ አድርገን መውሰድ እንችላለን። ያሰለጠናቸው በእኛው አይነት ማለትም በምዕራባውያኑ የውጊያ ስልት ነው። እነርሱ የሚጋፈጡት ደግሞ አነስተኛ ቁጥር ያላቸው የደፈጣ ተዋጊዎችን፣ ወረበሎችንና በከባዱም ያልታጠቁ ሸማቂዎችን ነው። ስለዚህ ለዚህ ተግባር የተለየ አይነት አደረጃጀት ይጠይቃል። እኛ በኔቶ ውስጥ ያለን ግዙፍ የተዋጊ አይነት ጦር አይደለም የሚያስፈልጉ። አነስተኛ ቁጥር ያላቸው ቀላል መሳሪያ የታጠቁና እንዳስፈላጊነታቸውም 24 ሰዓት ሙሉ ዝግጁ ሆነው ከቦታ ቦታ መንቀሳቀስ የሚችሉ ተዋጊዎች።
ማንድረፓክለውም የአፍሪካ ተጠባባቂ ሰራዊት ቁጥር አነስተኛ ይሁን በሚለው ጥያቄ ላይ የቆየው አለመግባባት በናይጄሪያ መፍትሄ ያገኘ ይመስላል ብለዋል። የሀገሪቱ ጦር ሰራዊት ላለፉት በርካታ ዓመታት በጽንፈኛው የቦኮ ሐራም አሸባሪ ቡድን ላይ ያካሄደው ዘመቻ ብዙ ስኬት አላስመዘገበም። ሆኖም ኋላ ላይ ናይጄሪያ አንድ የደቡብ አፍሪካ ኩባንያ በመቅጠሯ በሶስት የሰሜን ምስራቅ ግዛቶች ውስጥ በነውጠኛው ቡድን ላይ ከፍተኛ ድሎችን ተጎናጽፋለች ሲሉ ማንድራፕ አስረድተዋል።
So it reorganized the whole structure of the Nigerian armies into these small mobile units away from the American training. You know, we have to remember that the
Nigerian ጦር ሰራዊት በትናንሽ አነስተኛ ተንቀሳቃሽ ቡድኖች በመመደብ መላውን ተቋም ነው እንደገና ያዋቀሩት። ያ አሜሪካውያኑ ከሚያሰለጥኑበት ስልት በጣም የተለየ ነው። እዚህ ላይ ማስተዋወስ ያለብን አሜሪካውያን የናይጄሪያን ጦር ሰራዊት ላለፉት 12 እና 14 ዓመታት ሙሉ ሲያሰለጥኑ እንደነበር ነው። ስልጠናው ግን በአብዛኛው ለከባድ ጦርነት በሚሆን አይነት ነው። ያ ስልት ደግሞ ቦኮ ሐራም ላይ አልሰራም። እናም ይህ የደቡብ አፍሪካ ኩባንያ ያደረገው ምንድን ነው? ቀድሞ ደቡብ አፍሪካ ከአንጎላ ጋር የድንበር ግጭት ጦርነቱን ለማሸነፍ የተጠቀመችበትን ስልት ነው። ያ የውጊያ ስልት ውጤታማ ሆኗል። እናም ናይጄሪያ ባለፈው መጋቢት በቦኮ ሐራም ላይ የተጎናጸፈችውን ድል የተገኘው በዚህ መልክ በተካሄደ ውጊያ ነው።
አሁን የአፍሪካ ህብረትን ተጠባባቂ ሰራዊት የገጠመው ትልቁና አንገብጋቢው ጉዳይ ወጪውን የተመለከተ ነው። እንዴት ነው የሚከፈለው? አፍሪካውያን አሁንም በየሀገሮቻቸው የተፈጠሩ የፖለቲካ አለመረጋጋቶችንና ስራ ፍለጋ በኢኮኖሚ ወደ በለጸጉ ሀገሮች በሺዎች እየወጡ ነው። በመሆኑም አህጉሪቱ ከተሞቿ ካጥፍቶ ጠፊ ቦምብ ጥቃቶች ፍራቻና አልፎ አልፎ ከመታዩ ጦርነቶች ነጻ የማድረግ ኃላፊነቱን መውሰድ አለባት ይላሉ ማንድራብ።
Politically, it's going to be an issue somewhere down the line, especially with the new migration problems from to Europe, because that is, of course, something that has made this whole structure.
ከፖለቲካ አንጻር አሁን እንደ አዲስ የተከሰተው ከተለያዩ አገሮች ፈልሶ የመጡ ሰዎች በአውሮፓ የፈጠሩትን የመሰለ ችግር አይነት አለ። ምክንያቱም ይህ አጣዳፊ ጉዳይ በመሆኑ የመላ ተቋማቱን አወቃቀር ይመለከታል። ዛሬ በሱዳን፣ በሶማሊያ፣ በማሊ እንዲሁም በናይጄሪያ የምናያቸው ነገሮች ነገ ከተለያዩ አካባቢዎች ፈልሶ የመጡ ሰዎች ቁጥር ሲያድግ የአውሮፓ ችግር ይሆናሉ።
የአፍሪካ ህብረት ወታደራዊ እቅድ ለአፍሪካ ችግሮች አፍሪካዊ መፍትሄዎች የሚለው መሪ ቃል አካል ነው። ሆኖም ሀገራቸውን እየለቀቁ ወደ ሌሎች የሚሄዱ የአህጉሪቱ ዜጎች ቁጥር ከዕለት ዕለት በብዙ እጥፍ እየጨመረ ከመሄዱ አንጻር የአፍሪካ ችግሮች የመላው ዓለም ችግሮች እየሆኑ መጥተዋል።
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ40 ያመለክታል። በዚህ ክፍል ቀዳሚ ወደ ሆነው ዘገባ ነው የምናልፈው። አፍሪካ በጋዜጦች አዘጋጅ
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ወጣቶች ራዕይ ጣራው ሰማይ ነው ይላል ሲኤንኤን። የአፍሪካ ደራሽ ኃይል በቅርቡ ስራ እንደሚጀምር ተገለጸ የሚሉትን ርዕሶች ነው በዛሬው ዝግጅታችን የምንመለከተው። ኢትዮጵያ እጅግ ምቹ ሊባል ከሚችል ቦታ ላይ ሆና ከዋክብትን እየተመለከተች ነው በሚል ርዕስ የሲኤንኤን ድረገጽ ባቀረበው ዘገባ ለኢትዮጵያ ወጣቶች ራዕይ ጣራው ሰማይ ነው አዲስ አበባ ላይ ባሉት ትምህርት ቤቶች የሚሰሙት የወጣቶች ምኞቶች በአለም ትምህርት ቤቶች ያሉትን ያህል ገደብ የላቸውም ሲል ገልጾታል። የ17 ዓመት ዕድሜ ወጣት የሆነችው ሜሮን መኮንን ከአተሞች ያነሱ ንጥረ ነገሮችንና የጨረር ፊዚክስ ሳይንቲስት መሆን ትፈልጋለች። ሌላው ወጣት የሮኬት ሳይንቲስት ዳግም ተረሳ ደግሞ የሮቦት ስራ ኢንጂነር መሆን ይፈልጋሉ። ሜሮን መኮንን አይንስታይን ስለ ሬሌቲቪቲ ንድፈ ሐሳብ ሲጽፍ ገና ወጣት ነው የነበረው። የሱ አንድ ጥቅስ ነው የሳይንስን ታሪክ የለወጠው። እኔም ብዙ ሐሳቦች አሉኝ ስትል የአፍላቂነት ምኞቷን እንደገለጸች ሲኤንኤን ድረገጽ ላይ የወጣው ዘገባ ጠቅሷል። የወቅቱ ወጣቶች ወደ ከዋክብት ለመድረስ እንዲጣጣሩ ሁሌም ይበረታታሉ። አንዳንድ የኢትዮጵያ ወጣቶች ግን በሀገሪቱ ለመጀመሪያ ጊዜ በተመሰረተው የጠፈር ፕሮግራም ምክንያት በከዋክብት የመድረስ ምኞታቸው እውን ሊሆን እንደሚችል የሲኤንኤን ዘገባ ያወሳል። ከባህር ጠለል 3200 ሜትር ከፍታ ላይ በሚገኘው እንጦጦ ላይ የተመሰረተው የኢትዮጵያ የጠፈር ምልከታና ምርምር ማዕከል የኢትዮጵያ የጠፈር ሳይንስ ማህበር ፕሮግራም አካል እንደሆነ ማህበሩ የተመሰረተው ከ11 ዓመታት በፊት ሲሆን በአመችነቱ ልዩ በሆነው ቦታ ላይ ያለው ጣቢያ በሰሜንና በደቡብ ሄሚስፌር ያለውን መላ ሰማይን ወለል አድርጎ የሚያሳይ መሆኑን ይጠቅሳል። እዚህ ላይ ሆነ ከሞላ ጎደል ሁሉንም ነገር ለማየት ይቻላል። ብዙ የጋላክሲዎች፣ የከዋክብት፣ የፕላኔቶችና የሌሎች ተመሳሳይ ነገሮች ምስሎች አንስተናል። ይህ ቴሌስኮፕ ብዙ ነገሮች የማድረግ ብቃት አለው ሲል ጊዮን አሸናፊ የተባለ የ24 ዓመት ዕድሜ ወጣት መሐንዲስ መናገሩን ሲኤንኤን ድረገጽ ላይ የወጣው ዘገባ ጠቅሷል። የአንድ ሜትር ርዝመት ያላቸው ሁለት ቴሌስኮፖች ያሉት ጣቢያ ባለው አቅሙ ሁሉ እየሰራ መሆኑን ዘገባው ጨምሮ ገልጿል። የኢትዮጵያ የጠፈር ሳይንስ ማህበር ማዕከሉን የመሰረተው የጠፈር ሳይንስንና የከዋክብት ጥናትን ለማበረታታት በዩኒቨርሲቲዎች ያሉትን የጥናትና ምርምር ክፍሎችን አሰባስቦ የጥናትና ምርምር ማዕከል ለመመስረት ዓለም አቀፍ ትብብርን ለመገንባትና በመላ ሀገሪቱ የጠፈር ቴክኖሎጂ እንዲኖር ለማበረታታት እንደሆነ ዘገባው ጠቁሟል። እስካሁን ባለው ጊዜ ለጠፈር ምልከታውና ምርምር ማዕከል ዋጋ 5 ሚሊዮን ዶላር መሆኑን ገንዘቡ የሚገኘውም የኢትዮጵያ የጠፈር ሳይንስ ማህበር አባላት በሚያዋጡትና ሼክ መሐመድ አላሙዲ በሚሰጡት ገንዘብ ነው። የሀገሪቱ መንግስትም ክብደት ሰጥቶት በገንዘብም ሆነ በሌላ ውጥን እንዲሰፋ በማድረግ ተግባር ይረዳል ተብሎ እንደሚጠበቅም ዘገባው አውስቷል። የኢትዮጵያ የጠፈር ሳይንስ ማህበር ቦርድ ሊቀመንበር አቶ ከላሊ ተክሌ ኢትዮጵያ በአሁኑ ወቅት ሳተላይት የመስራት አቅም ባይኖራትም ከሌሎች ተቋማት ጋር እየሰራን ነው። የእኛ ኢንጂነሮች ተመክሮ እንዲያገኙ ይሳተፉበታል። በሶስትና አምስት ዓመታት ውስጥ መሬትን የምንመለከትበትና የምናጠናበት ሳተላይት ይኖረናል ማለታቸውን እንጦጦ ባለው የጠፈር ምልከታና ምርምር ማዕከል 18 የጠፈር ሳይንስ የመሬት ምልከታና አስትሮኖሚ ማለት የከዋክብት ጥናት የሚያደርጉ የድህረ ምረቃ ተማሪዎች፣ 8 ለማስተርስ ዲግሪ የሚያጠኑ ተማሪዎች ደግሞ በምርምርና በስልጠና ተግባር እንደተሰማሩ የሲኤንኤን ድረገጽ ላይ የወጣው ጽሑፍ አስነብቧል። የቢቢሲ ድረገጽ ደግሞ የአፍሪካ ፈጥኖ ደራሽ ሰራዊት ከተጠነሰሰ 13 ዓመታት በኋላ እውን ሊሆን ነው በሚል ርዕስ ባወጣው ጽሑፍ ከመጪው ጥር ወር አንስቶ አንዲት የአፍሪካ ህብረት አባል ሀገር ከጠየቀች የጦርነት ወንጀል፣ ፍጅት ወይም በስብዕና ላይ ወንጀል ቢፈጸም ወይም ደግሞ የአፍሪካ ህብረት ራሱ አስፈላጊ ሆኖ ካገኘው የአፍሪካው ተጠባባቂ ኃይል ጣልቃ ይገባል ይላል። ሰብአዊ ረድኤት በማቅረብና በሰላም ጥበቃ እንዲሁም በታዛቢነት ተልእኮም ያገለግላል። ዘርፈ ብዙ የሆነ ተልእኮ ያለው ወታደራዊ ኃይል 5 ብርጌዶች አሉት። በ14 ቀናት ውስጥ በአካባቢው ሊመደቡ የሚችሉ የፖሊስ ወታደራዊና ሲቪል ክፍሎች ይኖሩታል። የአፍሪካ ደራሽ ኃይል ወታደራዊ እቃዎች ወይም ሎጂስቲክስ የሚቀመጠው ዳውላ በተባለችው የካሜሩን ከተማ ይሆናል። ዋናው ኃይል ግን የአፍሪካ ህብረት ዋና ጽህፈት ቤት በሚገኝበት አዲስ አበባ ላይ ይሆናል። የአፍሪካው ደራሽ ኃይል እንደ አውሮፓ አቆጣጠር በ2008 ዓ.ም ከ7 ዓመታት በፊት ማለት ነው ዝግጁ እንዲሆን ነበር የተጠበቀው። ይሁንና የአፍሪካ ህብረት አባላት አጓተቱት። የሟቹ ሙአመር ቀዳፊ የተባበረች የአፍሪካ ራዕይ አካል ነበር ሲል የቢቢሲው ድረገጽ ዘግቧል። ደራሹ ኃይል ምን ያህል ዝግጁ እንደሆነ ለማጤን ሲባል ከአህጉሪቱ ዙሪያ የተውጣጡ 5000 የሚሆኑ ወታደሮች በደቡብ አፍሪቃ የመስክ ስልጠና ልምምድ እያደረጉ ናቸው። የአፍሪቃው ደራሽ ኃይል በመጪው ጥር ወር ስራ ሲጀምር ብዛቱ 25000 ይደርሳል ተብሎ ይጠበቃል። አፍሪቃ በፊትም ቢሆን በሚያስፈልግበት ጊዜ ፈጥኖ የሚደርስ ኃይል የማቅረብ ልምድ እንዳላትና የሰላም ጥበቃ ኃላፊነቷን እየተወጣች መሆኗን ለተባበሩት መንግስታት ድርጅት የሰላም ተልእኮ አብዛኛውን ወታደር የምታቀርበው አፍሪቃ መሆኗን የቢቢሲ ድረገጽ ዘገባ ሲያስረዳ ኢትዮጵያ ብቻ ከ8000 ወታደሮች በላይ ማቅረቧን ጠቁሟል። በአፍሪቃ የሚካሄዱት ግጭቶች አማጽያን የሀገሮችን የተፈጥሮ ሀብት ለመቆጣጠር በሚያደርጉት ጥረት ወይም መንግስትን ለመገልበጥ በሚደረጉ የተወሰኑ መሆናቸው ቀርቶ እስላማዊ መንግስት ነኝ የሚለው የአማጽያን ቡድን የሚደቅነው አደጋ ድረስ እንደሚሰፋ ዘገባ አውስቷል። የአፍሪቃው ጣልቃ ገብ ኃይል ሚናም እንደዚሁ ከመደበኛው የሰላም ጥበቃ ተልእኮ ወደ ተዋጊነት ተለውጧል። ለዚሁ ምሳሌ የሚሆነውም የአፍሪካ ህብረት የሰላም ጥበቃ ወታደሮች ሶማሊያ ውስጥ ከአልቃይዳ ጋር የተሳሰረውን አልሸባብ እየተዋጉ መሆናቸው ነው። አፍሪካ ውስጥ ድንበር ዘለል የአሸባሪነት ጥቃት እየተበራከተ መሄድ የደራሽ ኃይሉን አስፈላጊነት ያጠናክራል። ምክንያቱም የአፍሪቃ መንግስታት የጋራ አደጋ አድርገው የሚያዩትን ኃይል ለመታገል ደራሹን ኃይል ለመጠቀም የበለጠ ፍላጎት ይኖራቸዋል ሲሉ ቤን ፔይተን የተባሉ ተንታኝ መግለጻቸውን የቢቢሲው ድረገጽ ጠቅሷል። በሰሜን ምስራቅ ናይጄሪያ የሚንቀሳቀሰው ቦኮ ሐራም አጎራባች ሀገሮችንም ማተራመስ ስለሚያዘወትር በአፍሪቃ ህብረት የሚደገፍ ህብረ ብሔር ኃይል እንደተመሰረተ የሚታወቅ ነው። የአፍሪቃው ደራሽ ኃይል መኖር ግጭቶች በተከሰቱ ቁጥር አዲስ ኃይሎችን ከማዘጋጀት ያድናል። ነገር ግን የአፍሪቃው ደራሽ ኃይል ስራ ለመጀመር እየተዘጋጀ መሆኑን ቢገለጽም በርካታ ችግሮች እንዳሉበት ዘገባው ጠቅሷል። ዋናው ችግር የስራ ማስኬጃ ገንዘብ ነው። ደራሹን የአፍሪቃ ኃይል በሚገባ ለማንቀሳቀስ ገና $1 ቢሊዮን እንደሚያስፈልገው የአፍሪቃ ህብረት አስገንዝበዋል። ከወታደራዊ አንጻርም ድክመት አለ። የአየር ኃይልና ጽኑ የሆነ የመረጃ አሰባሰብ ስርዓት በመላ አፍሪቃ ደካማ ነው ሲል የቢቢሲ ድረገጽ ላይ የወጣው ጽሑፍ አውስቷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች ስንገናኝ በደህና ቆዩ።
በ1922 እና 25 ሜትር ባንዶች እንገኛለን። አድማጮች አሁን ተከታዩ ቅንብር እሰጥ አገባ።
ከሁለት ሳምንት በፊት ተጀምሮ በልዩ ፕሮግራም የሰዓት መጣበብ ሳቢያ የተቋረጠ ክርክር ነው የምሽቱ እሰጥ አገባ ትኩረት። ተከራካሪዎች አቶ መሐሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂያዊ ጥናቶች ትምህርት ክፍል መምህር፣ የኢህአዴግን ፖሊሲዎች በመከላከል አቶ ፈቃደ ሸዋቀና በዩናይትድ ስቴትስ የብሔራዊ ጤና ምርምር ተቋም በጥናት ስራ የተሰማሩ ናቸው። በኢትዮጵያ ጉዳዮች በመጽሐፍ ይታወቃሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
እንግዶቼ አቶ መሐሪ ዮሐንስ፣ አቶ ፈቃደ ሸዋቀና ለጊዜያቸው አመሰግናለሁ። በሰሞንኛ ወቅታዊ ጉዳዮች ላይ ትኩረት የሚያደርገው ተከታታይ የክርክር ፕሮግራም በመጨረሻው ክርክራችሁ በንጥልጥል ካሳደር ነውና የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በተለይ ጠባብነትና ትምክህት ያሉትን አስመልክቶ በጊዜው የተናገሩት አንድ ድምፅ አሰምተን ነበር። ያን የቀደመ ክርክራችሁን የቋጨ ነውና እስኪ ጠቅላይ ሚኒስትሩ የተናገሩትን በመጠኑ እንስማና ወደ ክርክሩ እንዘልቃለን።
ይሄ አጥፊ የጠባብነትና የትምክህት አመለካከት መወገድ አለበት። እነዚህ ግለሰቦች ናቸው ኦሮሞንም አይወክሉ አማራንም አይወክሉ።
አቶ መሐሪ እንደተከታተሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ድርጅታቸው ያሳስበኛል ያለውን አንድ ሐሳብ ነበረ ትኩረት በማድረግ በዚህ ንግግራቸው ያሰሙት። በቅድሚያ ምን ማለት ነው በኢህአዴግ ይሄ ሐሳብ ሲገለጥ? ሁለተኛ አሁን ባለው ወቅታዊ ሁኔታ ይህ ጉዳይ ገዥውን ፓርቲ ኢህአዴግን ራሱ ያሳሰበ ነውና በህብረተሰቡ መካከል በምን መልኩ እየታየ ነው?
ጥሩ። ይሄ ጠባብነት፣ ትምክህት የምንላቸው የፖለቲካ ችግሮች በኢትዮጵያ ያው አሉ። እንደሚታወቀው እነዚህ ችግሮች መንስያቸው የታሪክ ውጤቶች ናቸው። ሀገራችን የመጣችበትን የታሪክ ጉዞ የወለዳቸው ችግሮች ናቸው እና ያው ይህንን ለመፍታት በተለይ ባለፉት በሀያኛው ክፍለ ዘመን ኢትዮጵያ ሲያጋጥማት የነበረው በተለይ በተከተለችው የሀገር ግንባታ የሀገር አንድነት ግንባታ ሂደት የተፈጠሩ ችግሮች ናቸው። ያንን ለመፍታት በሀገር ደረጃ ባለፉት ዓመታት ሲካሄድ የነበረው የሀገር ግንባታ ጉዞ በተለይ ይሄ በቋንቋና በብሔር መሰረት ያደረገ ብዝሃነትን የሚቀበል የሀገር አንድነት ግንባታ ሂደት ያው እነዚህ መሰናክሎች ማለፍ ካልቻለ ይቸግረዋል ማለት ነው። እነዚህ መሰናክሎች የምንላቸው ጠባብነት በሃይማኖት መልኩ ሊገለጥ ይችላል፣ በብሔር መልኩ ሊገለጥ ይችላል፣ በአካባቢነት ሊገለጥ ይችላል፣ ወይ ዝም ብሎ በፖለቲካ ጽንፈኝነትም ሊገለጡ የሚችሉ ችግሮች ናቸው። ስለዚህ እኛ አሁን ህብረ ብሔራዊት የሆነች ብዝሃነትን የምታስተናግድ ሀገር መገንባት አለብን፣ በዲሞክራሲያዊ ብሔርተኝነት የተመሰረተ የኢትዮጵያ አንድነት መረጋገጥ አለበት ተብሎ በምንጓዝበት ጊዜ እነዚህ የጠባብነትና የትምክህት ችግሮች ያው ጋሬጣዎች ነው ያጋጥማሉ ማለት ነው። ያው ቅድም ስል እንደነበረ መነሻቸው የታሪክ ውጤቶች ናቸው። ያው ትምክህት የምንለው ብዙ ጊዜ ሌሎችን የማይቀበል ራሱን እንደ የኢትዮጵያ መድህን አድርጎ የሚቆጥር የሃይማኖት የብሔር ብዝሃነትን የማይቀበል ያለኔ ለአፈር ብሎ የሚያስብ የፖለቲካ ስሌት ነው። ይህንን አውዳሚ ነው፣ መሆን የለበትም፣ ለሀገራችን አደጋ ነው። ያው በተለይ ብዙ ጊዜ እንደምናየው ይሄ የትምክህት አመለካከት ያለፉት ስርዓታትን የወለዱት እና ያለፉት ስርዓታትን ሌጂትማይዝ ለማድረግ ያለፉት ስርዓታት የታሪክ አሻራን መሰረት አድርጎ የሚሄድ ነው። ያንን ደግሞ አልሆንም ብለዋል። ሀገሪቱን የመፈራረስ አደጋ እስኪደቅንባት ድረስ ተሰርቶበታል። ሀይልን መሰረት ያደረገ የሀገር ግንባታ ሂደት ሙከራ ተካሂዶ ነበር፣ አልተሳካም። መደረግ ያለበት ኢትዮጵያ ውስጥ ባለው የኢትዮጵያ ነባራዊ ሁኔታን ያገናዘበ ህብረ ብሔራዊ የኢትዮጵያ አንድነት መረጋገጥ አለበት። ይህንን ደግሞ ዋና አንኳርነቱ ዲሞክራሲያዊ ብሔርተኝነት ነው። የተለያዩ ብሔሮች አሉ። እነዚህ የተለያዩ ብሔሮች ዲሞክራሲያዊ ብሔርተኝነት ካልተላበሱ፣ በዲሞክራሲያዊ ብሔርተኝነት የተመሰረተ ህብረ ብሔራዊ አንድነትን የማይከተሉ ከሆኑ አስቸጋሪ ይሆናል ማለት ነው። እና ይህንን ስንል ብሔሮችን አይደለም የምንወቅሰው። ጠቅላይ ሚኒስትሩም ሲናገሩት እንደነበረ ብዙ ጊዜ የግለሰቦች የፖለቲካ ልሂቃን የምንላቸው
ያው ለነዚህ የብሔር ስሜቶችን ወይ የሃይማኖት ስሜቶችን ወይ የአካባቢነት ስሜቶችን ተጠግተው ነው የፖለቲካ ስራዎቻቸው ለመስራት የሚመኩሩት። ያው የራሳቸው በተለይ በብሔር በግለሰቦች ደረጃ ስናየው በፖለቲካው ሂደት የሚያጋጥማቸው ውጣ ውረድ ወይም ክሳራ ነው የምንችለው። ያንን ተጠግተው ሊያሸርፉት ይፈልጋሉ፣ ወደታች ሊያወርዱት ይፈልጋሉ፣ የብሔር የሃይማኖት መልክ ሊያስዙት ይፈልጋሉ። ሁለቱም አውዳሚዎች ናቸው ነው።
መልካም። አጠራጠር እንድታደርጉ ቅድሚያ አንዳንድ ነጥብ በመሰረቱ እንድታስጨብጡን ነው። ግራና ቀኝ ሀሳባችሁን ከተከታተልኩ በኋላ ተከታታይ ጥያቄዎችን አነሳለሁ። አቶ ፈቃደ፣
አስገርሞኛል ከአንድ የመንግስት ባለስልጣን መምጣቱ። ምክንያቱም መጀመሪያውኑ በተሳሳተ መንገድ ይህንን የማንነትን ጉዳይ በተሳሳተ መንገድ ለፖለቲካ ፍጆታ እንዲውል በተለይ በህዝቦች መካከል እንዳለ ቅራኔ አድርጎ ሲኮተኩተው የነበረው መንግስት ነው። ከዛም በላይ ምንም አይነት ከሀገር በቀል የሆነ ኢንዲጂኒየስ የሆነ አስተሳሰብ ውስጡ ሳይገባበት ሙሉ ለሙሉ አውሮፓውያን ስለዚህ ስለ ብሔር ብሔረሰብ ጥያቄ ሲተነትኑበት የነበረውን ዘዴና እነሱ ጋር ብለውት አልሰራ ያለ የእነሱ ውራጅ የሆነ የፖለቲካ አስተሳሰብ አምጥቶ ኢትዮጵያ ላይ ለመደፍደፍ በመሞከሩ ምክንያት የተፈጠረ ችግር ነው። ይሄ ጠባብነት ትለዋለህ፣ ጽንሰ ሀሳቦች ሁሉ ኢትዮጵያዊ አይደሉም እነዚህ። ይሄ ጠባብነት፣ ትምክህት ምናምን የሚሉት ተተርጉመው ነው፣ የፈረንጅ አስተሳሰብ ናቸው። እና ምን ማለት ነው ጠባብነት? ምን ማለት ነው ትምክህት? የት ጋር ነው ትክክለኛው መስመር በትምክህትና በጠባብነት መካከል ያለው ፋይን ላይን? ተቀባይ የሚሆነው የት ነው? እነዚህን ይሄ በግርግር ለፖለቲካ ፍጆታ ህዝብን ደግሞ ወደ መንጋነት ቀይሮ ለመምራት ይሄ ማንነት እንደ መነፍስ በመነካካት ለዛ ስራ ይውላል ተብሎ ኢትዮጵያ ውስጥ በገፍ ካለምንም ሀሳብ ካለ ክርክር የተደፈደፈ ሀሳብ ነው። ይሄ መዘዘኛ መሆኑ አስቀድሞ ይታወቃል። አስቸጋሪ ነው። ማስወገድም አትችልም። ይህንን እንደኛ ሀገር ባለ በአብዛኛው ብዙ የኋላ ቀር ባህሪያት ያለው ሀገር ቀርቶ በአውሮፓውያን በሰለጠኑ ሀገሮች እንኳን ይህንን ወደ ውስጥ ማሰብ ማንነትን የፖለቲካ ሴንተር ካደረግከው ወደ ውስጥ ነው ሊያስብ የሚችለው። ያ ነው ሳይኮሎጂው በመሰረቱ። እና ይህንን ባለማሰብ የመጣ ነገር አሁን ዛሬ አንድ የመንግስት ባለስልጣን ተነስቶ በዚህ ነገር ሲያማርር በጣም ይገርመኛል። እና ደግሞ በዚህ ማንም ሊወቀስ የሚገባው የለም። ፖለቲካው እንዲሄድ የተገፋው በዚህ አቅጣጫ ነው። በዚህ አቅጣጫ ገፍተህ አስቀድመህ ባለማየትህ ምክንያት የሚያመጣውን ኮንሲኩዌንስ ስታገኘው፣ ውጤት አሁን ስታየው ልትደነግጥ የምትችልበት ምንም ምክንያት የለም። አስቀድሞ ያለማየት ችግር ነው። እና ይሄ ሊቆምም የሚችል አይደለም። እንደዛ ነው የተዋቀረው፣ በባህሪውም እንደዛ ነው። ምንም አይነት ደግሞ ኢትዮጵያ በኢትዮጵያ ታሪክ ላይ ኢትዮጵያ ውስጥ የተለያየ ማንነት ያላቸው ማህበረሰቦች ያላቸው መስተጋብር ታሪክ እና የመሳሰለውን ነገር ሳያካትት ራሳችንን ሳናጠና ከፈረንጅ ገልብጠን ባመጣ ነው ትንተና መሰረት ስራ ላይ ልናውለው የሞከርን ይሄ ችግር ያለው እና ይህንን እስካልቀየርን ድረስ ችግሩ መቀጠሉ አይቀርም።
መልካም። ግራና ቀኝ የምታነሷቸው በዚህ አነጋጋሪ ጭብጥ ላይ የሚነገሩ የሁለት ወገን የሚመስሉ ሀሳቦች በመጠኑ እንገፋለን። ቀደም ያለ ንግግራቸው ወቅታዊ የሆኑ አዳዲስ ሀሳቦችም ሌሎች ስላሉ ወደ እነሱ እንድንሄድ ፈልጋለሁ። አንዳንድ ጥያቄ ለሁለታችሁም ላንሳ። ተመልሼ ወደ አቶ መሀሪ ልሂድ። መጀመሪያ ችግሩ መኖሩን ተቀብለው ጠቅላይ ሚኒስትሩ ግለሰቦችን የፖለቲካ ልሂቃንን ነው እንጂ የተቹት ብሔረሰቦችን አይደለም እየተቹ ያሉት ብለዋል። በሌላ በኩል በአቶ ፈቃደም ጭምር እንደተገለጸው ቀድሞውንም ኢህአዴግ ያራመደው ፖሊሲ የተሳሳተ በሆነ መንገድ ሊመራው በቅቷል ነው እያሉ ያሉት አቶ ፈቃደም። እንዲያውም ባዕድ ነው፣ ኢትዮጵያዊነት የለውም ብለዋል። ምን መልስ አለዎት?
አድማጮች፣ ሰዓታችን አበቃ። ፕሮግራሙ ግን አልተቋጭም። በሚቀጥለው ሳምንት በሰጣ ገባ ሁለቱ ተከራካሪዎች ከተለያዩ ርዕሰ ጉዳዮች ጋር ይመለሳሉ። አሁን የፕሮግራም ማሳሰቢያ ለጥያቄው መልስ።
በእርዳታ ሰጪዎችም እንደዚሁ 8.2 ሚሊዮን ኢትዮጵያውያን ድጋፍ እንደሚፈልጉም አስቀምጠናል። አንዱ ሊሰመርበት የሚገባው ነገር ምንድን ነው? እዚህ አሁን ባለንበት ሁኔታ በዚህ መንግስት ማለቴ ነው፣ ግልጽነት አለ፣ አንደብቅም፣ አይደበቅም። ገመና ካለ መውጣት መቻል አለበት። በግልጽ መናገርም አለብን። ምክንያቱም በግልጽ መናገረው ከውጭ ካሉ የውጭ መንግስታት ድጋፍ ለማግኘት ሳይሆን ህዝባችንም ራሱ አውቆ ችግሩን ራሱ ሊፈታው ይችላል ከሚል ነው። ከህዝቡም መደበቅ ያለበት ነገር በፍጹም መኖር የለበትም ከሚል ነው።
አሁን ለጥያቄው መልስ ነው ፕሮግራሙ። ለኢትዮጵያው ጠቅላይ ሚኒስትር ዶክተር ቴዎድሮስ የውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም አድማጮች ያቀረቧቸውንና ሌሎች በወቅታዊ ጉዳዮች ዙሪያ የተነሱ ጥያቄዎች መልስ ይሰጥባቸዋል። በነገው ምሽት ነው ቀጠሯችን።
ክቡራትና ክቡራን፣ የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት 19 በ22ና በ25 ሜትር ባንድ ከበየለቱ ከሶስት ሰዓት ጀምሮ የሚያስተላልፈውን ስርጭት የዛሬውን የአንድ ሰዓት ፕሮግራም እዚህ ላይ አብቅቷል። ያስተናግድናችሁ ቆንጂት ታዬና
አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ከስርጭት መሐንዲሷ ናሽዋ እንዲሁም ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። ነገ ከምሽቱ ሶስት ሰዓት ላይ እንገናኝ። አሁን የትግርኛው ስርጭት ይቀጥላል። The Voice of America.